በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን የሚገድሉ ሊጠየቁ የሚችሉበት ሕግ አለ እንዴ? ጽዮን ግርማ ከሶስት የሕግ ባለሙያዎች ጋር ተወያይታለች። እንግዲህ ጽዮን እንግዶችን አስተዋውቂና ዘለቂያ።
ሰለሞን እንዳልከው እንግዶች ሶስት የሕግ ባለሙያ ናቸው። በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሐሳባቸውንም የሚሰጡ ናቸው። የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ። በኢትዮጵያ የሕግ አማካሪና ጠበቃ ናቸው። ለሰብአዊ መብት ጉባኤም ሊቀመንበር ናቸው። ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የሕግ ባለሙያና በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የሕግ መምህር ናቸው። ሶስቱንም በስልክ አወያይተናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞዎቹ ላይ ደግሞ የሰው ሕይወት እየጠፋ ነው። ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት አመቱን እንኳን ብናየው በየዕለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው። በየጊዜውም አይወጡም። በዛን ጊዜ እንኳን ብናየው ቁጥሩ እየበዛ ሰው እየሞተ ነው። ሞት እየተለመደ መጣ በሚያስብል ሁኔታ የሰዎች ሕይወት እየጠፋ ነውና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀው? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ግድያው እንዲቆም መረጋጋት እንዲፈጠር የሚከለክል ሕግ አለ ወይ? ተፈጻሚ መሆን የሚችል ሕግ? ለዚህ እናንተን ለመጋበዝ ምክንያት ወደ ሆነን ሐሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ሕግና አዋጆች ምን ይላሉ? ግድያን በተመለከተ ዓለም አቀፉስ ሕግና ኢትዮጵያ የተቀበለቻቸው ሕግ ምን ይላል? ተጠያቂነትን በተመለከተ የሚለውን ሐሳብ አጠራጠር አድርገን እንይና ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ሕጉና አዋጁ? አጠር አድርገው እስቲ።
የኢትዮጵያ ሕግ በተለይ እንደዚህ ህዝባዊ ተቃውሞች የሚካሄዱበት ጊዜ፣ ሰላማዊ ሰልፎች የሚካሄዱበት ጊዜ መድረግ ስለሚገባቸው የጥንቃቄ እርምጃዎች በዝርዝር የተቀመጠ መመሪያ ተጽፎ አሁን ብዙም አላየሁኝም። በአጠቃላይ ሊታይ የሚገባው ነገር በመሰረቱም በእነኝህ ጊዜያት በሚከሰቱ የኃይል አጠቃቀም እርምጃዎች ምክንያት የሰው ሕይወት ይጠፋል። በተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠየቅ ያለባቸው በምን አግባብ ነው ከተባለ ወንጀለኛ መቅጫ ሕጉ የተቀመጡ ድንጋጌዎች አሉ። ያው የሰውነት ለማጥፋት የጸጥታ አካላት ቢሆኑ ራሱን ለመከላከል አስፈላጊ ከሆነ መጠን የተገባው ነገር ያን ተላልፈው የሰዎች ጋጣፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ የሚጠየቁበት የህግ ስርዓት አለ። ያን ማስፈጸም ኃላፊነት ያው የአቃቤ ሕግ ኃላፊነት ነው። ከዛ በተጨማሪ በዚሁ ሰላማዊ ሰልፍ ላይ ወይም ተቃውሞ አመፅ ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ ተላልፎ ቢገኙ እና የሰው ንብረትም ሆነ ህይወት ላይ ጉዳት ሲያደርሱ እንደማናቸው ወንጀል በዚሁ የፖሊስ ምርመራ ተካሂዶ ለአቃቤ ሕግ ክስ ተመስርቶባቸው ጉዳያቸው ይታያል። ሀገሪቷ ባላት ወንጀለኛ መቅጫ ሕግ አማካኝነት ማለት ነው። ግን የእነዚህ ሁሉ መሰረት የሆነ ደግሞ በህገ መንግስቱም ኢትዮጵያ ለተቀበለቻቸው ዓለም አቀፍ ሕጎችም ላይ የተደነገገው ሰው ልጆች በህይወት የመኖር መብት፣ የሰው ልጆች የመሰብሰብ፣ ሰላማዊ ሰልፍ ማድረግ፣ ሀሳብ በነጻነት የመግለጽ መብቶች እነኝን ለማስጠበቅ መንግስት እየገባቸው በዓለም አቀፍ ደረጃ የገባቸው ግዴታዎች ናቸው። እነኝ ግዴታዎች እንግዲህ እነኝን መብቶች የማክበር ግዴታ አለን አድርገን እነኝን መብቶች ደግሞ እንደዚሁ የመጠበቅ ወይም ፕሮቴክት የማድረግ ይሄ ማለት ደግሞ ሌሎች ሰዎች ጥሳቸው መከላከልና ጥሳቸው ሲገኙ እርምጃ የመውሰድ ጥያቄ እንደሆነ የማድረግ ግዴታዎች አሉ። ይህ ህገ መንግስታዊ ግዴታ ነው። በዓለም አቀፍ ህጎች የተደነገገ ስለሆነ ይህን መነሻ አድርጎ ነገር ግን በሀገር ውስጥ ህግ ቅድም ባልኩት ማዕቀፍ ውስጥ የሚታይ ነገር ነው።
አቶ ሙልጌታ እስቲ አቶ ቁምላቸው ያላነሱት ወይም የዘነ ጉድ ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ
አቶ ቁምላቸው ያላነሳው ነገር የለም። ጥሩ አድርጎ ነው ያስቀመጠው። ትንሽ ለመጨመር ያህል ወደ ፍልስፍናው ትንሽ ይሄ ቢኖርብኝ አሁን አቶ ቁምላቸው ያለው ህግ ፍልስፍና አለው። ምንድን ነው እሱ ህግ ያስፈልገው የሚለው ላይ ትንሽ እና ህገ መንግስት ሲወጣ ኢትዮጵያ ውስጥ ያለው ህገ መንግስት ዋና አላማ የመንግስትን ስልጣን ለመቆጣጠር ነው። እንደዚህ ሲያደርግ ምንድን ያደረገው ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘሩ መብቶች ደግሞ የሰው መብቶች ነው እንጂ ቀጥሎም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታ ደግሞ አለበት። ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል መንግስትም ሰው ሰላማዊ ህይወት ሲኖር ህግና ስርዓት የማስጠበቅ ግዴታ ሲኖርበት መብትም አለው። ማለት ራሱንም የመከላከል መብት አለ። አንድ ጊዜ ሰዎች ነጻነታቸውን ለመኖር ሲሞክሩ በህግ የተቀመጠ ገደብ የማለፍ አዝማሚያዎች ይታያሉ ወይ ክንውኖች አሉ። ሰዎች በህግ ከታወቀላቸው በላይ ሄደው አንዳንድ ህግ ሲጥሱ ይገኛሉ። ያን የህግ ሲጣስ መንግስት ህግን የማስከበር ግዴታ አለበት። በሌላ በኩል ደግሞ መንግስት ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንዴ ገፍቶ ሲሄድ የግለሰቦች መብቶች ይጣሳሉ ማለት ነው። ስለዚህ አያሌ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት ነው በነጻነቶችና ነጻነቶች ላይ ባሉ ገደቦች መካከል ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት ሊኖር ነው የሚፈለገው።
እሺ፣ አቶ ምልጌታ በጣም አመሰግናለሁ። ዶክተር አወል፣ ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በዓለም አቀፍ ያ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ፣ ሰዎች ሲገደሉ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙ ሰዎች ሊጠየቁበት የሚችል ዓለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ?
በመሰረቱ ይሄ ከዲያ ጋር በተያያዘ ወንጀሎቹ በዓለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ካለ በስተቀር ዓለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። ዓለም አቀፍ ህግ በተለይም ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው፣ በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚተወጉበት ሁኔታ አለ። ግን ዓለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል፣ ያስከብራል። የግለሰቦችን መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል። ከዛ ባለፈ መልኩ ግን አንድ ግለሰብ ስለተገደለ ዓለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚቀጣበት ሁኔታ የለም። ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ክራይምስ አጌንስት ሂውማኒቲ ምናምን የምንለው ማለት ነው። ስለዚህ ይሄ ኢሴንሻሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች በአገር አቀፍ ደረጃ የሚታዩ ነው የሚሆኑት። ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው ትምህርት በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላቸው ያንን በደንብ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ሙሉጌታ ያሉት ከፍልስፍናው አንጻር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም፣ መነሻው ማለት ነው። መንግስት ኢሴንሽሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክቹዋሊ በሁለተኛ ደረጃ ነው ከህገ መንግስት ፍልስፍና አንጻር። ምናልባት እንግዲህ እዚህ ላይ የተለያዩ እይታዎች ሊኖሩ ይችላሉ ህገ መንግስቱን በተመለከተ። ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንደሌለ ነው በተያያዘ ማለት ነው። በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ የበላይነትን የማይቀበልበት ዲሞክራሲያዊ ተቋሞች ያሌሉበት ህገ መንግስቱ የሚያስቀምጣቸው መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አይ ቲንክ አትሊስት ከህገ መንግስት ፍልስፍና አንጻር ችግር ያለበት ይመስለኛል እኔ። ስለዚህ እውነት ነው መንግስት የህግ የበላይነትን ማስከበር መቻል አለበት። የህግ የበላይነት ካልተከበረ የሰዎች ግለሰብም እንደ ህዝብም ያላቸው መብትና ጥቅም ላይከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርዓት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው። የህገ መንግስቱ ዋናው አላማ ያ ነው የሚለው ትንታኔ ከዛ አይነቱ ትንታኔ ጋር አልስማማም።
ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው ያሉት ዶክተር አወል። አቶ ሙልጌታ አረጋይ ደግሞ እንደሱ አይነት ፍልስፍና እንዳለ ጠቅሰዋል። ምናልባት አቶ ሙልጌታ እዚህ ላይ መልስ ሊኖራቸው ይችላል፣ ወደ በኋላ እንመጣበታለን። አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው። አቶ ቁምላቸው መጀመሪያ ላይ እንደጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው። በቁጥር ነው እንጂ የሰዎቹ ማንነት ይሄን እከሌ የሚባል ሰው እከሌ የሚባል የቤት ቁጥር ያለው ይሄን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለም። እና እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነውስ ሊጠይቀው የሚችለው?
በሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንዲህ አይነት ግድያዎችን የፈጸሙት የጸጥታ አካላት ቢሆኑ ወይም የመከላከያ ሰራዊት አባላት ወይም የፖሊስ አባላት ቢሆኑ፣ ያ የፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠየቅበት ነገር ይላል ማለት ነው። በግሉ የመጠየቅ ጉዳይ ደግሞ ለፖሊስ በፖሊስ ቁጥጥር ስር ነው መራጣር ተደረጉበት አቃቤ ክስተርተበት ትግሪት ንቀጣይ ሆነ ማለት ነው። ከዛው ጀማሪ ግን ከዚህ እንግዲያ ከተጠመው የጥጣ ፈራያ የመከላከያ ሰራዊት የፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ በቀጥታ ምንሳሌ ወረጅ ሊተኮስ የያዘዘ አዛዥ ካለ እሱም እንደዚሁ አብሮ በዋና ወንጀል ተጠያዩ ያለት ክስ ይቀርብበታል። እንደዚሁ ቅጣት የሚበሰልበት ይደረጋል ማለት ነው። ተደረገ ላ ይሄ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙም የተለየ አይደለም። የሰዎችን በቁጥር ስር የመዋሉ ለፍርድ ማቅረቡ እና እንዲቀጡ ማድረጉ ግን ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህኛል ለሰብአዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ በተመሳሳይ ሰዎች ተቃውሟቸውን ለመግለጽ ተነሱበት ጊዜ ወይም እንዳይነት እንቅስቃሴዎች ባሉበት ጊዜ ህገወጥ ግድያዎች መፈጸማቸውን በተለያዩ አካላት እንገልጻለን። ነገር ግን ይህ ተጣርቶ ሰዎቹ ለፍርድ እንዲቀርቡ እንዲጠየቁ ቅጣት እንዲተላለፍባቸው እስከማይታወቅ ድረስ ተደርጎ ያቅምላል።
አቶ ሙልጌታ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ?
እንግዲህ በህገ መንግስቱ መሰረት መነጋገር ከቻል ህገ መንግስቱ የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክሴክቲቭ ማለት አስፈጻሚ ነው። ከዛ አስፈጻሚ ደግሞ አንድ ለምሳሌ የጠቅላይ አቃቤ ህግ ይባላል። የጠቅላይ አቃቤ ህግ ብሮ ስራው እንደዚህ አይነት ወንጀሎች ሲሰሩ ወደ ፍርድ ቤት አቅርቡ ወንጀለኛን ወይም ጥፋት አጠፋውን ሰውዬ መጠየቅ ነው። ስለዚህ ኢንስቲትሽናል በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ይዳኛ ብለሽ ትጠብቃለች። አሁን ኢትዮጵያ ውስጥ የተቸገረው ምንድን ነው? እነዚህ ተቋሞች እስካሁን ስራቸውን እየሰሩ አይደለም። አስፈጻሚው አካል ሙሉ በሙሉ ስለሚቆጣጠራቸው አስፈጻሚው ራሱ በተግባር የምንቆጣጠርበት መንገድ ስለሌለ መንግስትና ፓርቲ አንድ ስለሆኑ የተፈጠረ አሁን የኢትዮጵያ ችግር በአንድ ቃል እኔ ሳጠቃለሁ የኢትዮጵያ ፖለቲካ ችግር የተጠያቂነት አለመኖር በተግባር መንግስት ወታደሮች ጸጥታ አስከባሪዎች ተጠሩ የሚባሉ ከሚገባው በላይ አልፈው በህግ ከሚችሉት በላይ አልፈው የሰዎችን መብት ሲነኩ መቆጣጠር የምንችልበት በተግባር የሚታይ ነገር አይታይም። ለምን? ህጉ ተግባራዊ ይሆን አይደለም። ህገ መንግስት ራሱ ተግባራዊ እየሆነ እንዳልሆነ መንግስት ራሱ በቅርብ አውጭ ግን ጠቅላይ ሚኒስትሩ በግልጽ ተናግረዋል። ህገ መንግስቱ ተግባራዊ አልተደረገም ብለዋል። ህገ መንግስቱ ተግባራዊ ባልተደረገበት እና ተቋማቱ ነጻ ሆኖ በማይሰሩበት ሁኔታ መንግስት ጥያቄ ማድረግ በጣም ከባድ። ሌላው ትንሽ መንካት እንፈልገው ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ህገ መንግስት ነው ያወራሁት። እኔ በአጠቃላይ ህገ መንግስት ሁለት ስልትናዎች አሉት። ምንድነው? ሰዎች ያለ መንግስት መኖር አይችሉም የሚል እምነት አለ። ስለ ኢትዮጵያ ህገ መንግስት ምንድን ነው ያደረገው? አንቀጽ 8 ላይ የፖፑላር ሶቨሬንቲ ወይ የህዝብ የበላይነት ወይ የህዝብ ሉዓላዊነት የሚል ስልትና ነው የሚከተለው። ስለዚህ መብቶች መሆኑ ነጻነቶች የህዝብ ናቸው። ይጀምር ከዚህ ተቆንጮ መንግስት የሚባል ነገር ይፈጠርና ያ መንግስት ምንድነው? የህዝብ አገልጋይ። ህገ መንግስት ያስፈለገን የሰዎችን መብት ለማወቅ አይደለም፣ ወይም መብት ለመፍጠር አይደለም። መብት ባለቤቱ ህዝብ ነው። ግን ህዝቡ መንግስት ሲፈጠር የመንግስት ስራ ምንድነው? ህግና ስርዓት ማሰብ። ህግና ስርዓት የሚያስከብርበትን ያህል ስልጣን የሚሰጠውና ከዛ ውጭ እንዳይመቃነቅ በግልጽ ህገ መንግስት የሚባል ነገር ይወጣል። የኢትዮጵያ ህገ መንግስት ስለዚህ ነው የሚያወራው። ሰው ምን እያልኩ ነው? ህግና ስርዓት ጠብቅ የተፈጠረ መንግስት። ይሄ መንግስት ስራው እንዲሰራ ስራው መስራት የሚያስችለውን ያህል ስልጣን ያስፈልገዋል። መንግስት ራሱን ጠብቆ እንደ መንግስት መቆም እስካልቻለ ድረስ ህገ መንግስት የሰጠውን ስራ መስራት አይችልም። እና ህገ መንግስቱ ፕራይመርሊ የሰዎችን ነጻነት የምናውቅበት መሳሪያ ነው ብዬ አልቀበልም። በዚህ በኢትዮጵያ ህገ መንግስት ስላወቀው አይደለም ህዝቡ ስልጣንና መብት የሚኖረው። ህዝቡ የስልጣን የበላይ ባለቤት ስለሆነ ከዛ ነው የሚጀምረው። ከዛ በኋላ ነው መንግስት የሚፈጠረው። ስለዚህ ያ ኋላ ያመጣው መንግስት መቆጣጠር እንደሚችል ገደብንለት ስልጣን ነው። በምንድን ነው የመንግስት ስልጣን የሚገደበው? በወንጀለኛ መቅጫ ህግ አይደለም፣ ህገ መንግስት ነው። ስለዚህ ይሄ ህገ መንግስት ዋና አላማ ዋና ነው ያልኩት ህገ መንግስት መጥፈችን ላይ አያውቅም አላል የመንግስትን ስልጣን ለመገደብ ተሳስሮ ለመቆጣጠር።
ዶክተር አወል የህግ ፍልስፍናና የህገ መንግስት ፍልስፍና እንዳይሄድብን ጉዳዩ ምክንያቱም የተነሳንበት አንኳር ጉዳይ አሁን በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚዳስስ ስለሆነ ምናልባት እንደው በጣም አስፈላጊ ነው ካላሉ ብንሄድና በሌላ ጊዜ ስለ ህገ መንግስቱ ፍልስፍና ብንመለስበት
እንችላለን። እዛ ላይ እንኳን ብዙ መከራከር አይኖርብንም። ግን አንድ ነጥብ ማንሳት የምፈልገው ኢትዮጵያ ውስጥ ከተጠያቂነት ጋር በተያያዘ የህግ ክፍተት ስላለ አይደለም ከመንግስት ጋር ግንኙነት ያላቸውና የህግ አስፈጻሚ አካሎች ወንጀል ስር የማይጠይቁበት ምክንያት ህጉ በጣም ግልጽ ነው። በአብዛኛው ዲሞክራሲ የሆኑ ሀገሮች የሚደረገው ነገር ምንድን ነው? አንድ ሰው ወንጀል ሊባል የሚችል ድርጊት ከፈጸመ፣ ሰው ከገደለ ማለት ነው፣ ፖሊስም ይሁን መከላከያ ሰራዊትም ይሁን ለህግ መቅረብ መቻል አለበት። ለህግ ቀርቦ ህጉ የራሱን መርሆች አካሄዶች ተከትሎ ያንን ግለሰብ ነጻ ነው ካላለው በስተቀር ያ ሰው ተጠያቂ መሆን መቻል አለበት። ኢትዮጵያ ውስጥ ያለው አሰራር ግን እንደ ፖሊሲ ማለት ነው፣ ፖሊስ ወይም ደግሞ የመከላከያ ሰራዊት ሰው ሲገድል ኦልሞስት እንደዛ ከህግ በላይ እንደሆነ ነው የሚታሰበው። አይጠየቁም። የመከላከያ ሰራዊት ከአቃቢ ህግ ከፖሊስ በላይ ነው። ስለዚህ ዋናው ችግር የፖሊሲ ችግር፣ የፖለቲካ ፍላጎት አለመኖሩ እንጂ የህግ ችግር ኖሮ አይደለም። ሁሉ ነገር ትንሽ ኢንፈሳይዝ ማድረግ ፈልጌ ነው። ከፍቅርሽልኝ ጀስት ትንሽ ማለት የምፈልገው ይሄ ከህግ መንግስት ጋር በተያያዘ አቶ ሙሉጌታ ያሉት ከህገ መንግስት ጋር በተያያዘ የተለያዩ ፍልስፍናዎች ሊኖሩ ይችላሉ። አይ ቲንክ እዚህ ላይ ለረጅም ጊዜ ውስጥ ልንከራከር እንችላለን። አንድ ማለት የምፈልገው ነገር ግን ምንድን ነው፣ ልክ ኖት የኢትዮጵያ ህገ መንግስት እንደ ሌሎቹ ሀገር ህገ መንግስቶች ታሳቢ የሚያደርገው የህዝቡን የበላይነት ነው፣ የህዝብን ሉዓላዊነት ነው። ምንድን ነው ብለን ስናይ ታሳቢ የሚያደርጋቸው ጽንሰ ሀሳቦች አሉ። ነገር ግን መንግስት የህዝብ አገልጋይ ነው የሚለውን ጽንሰ ሀሳብ ስናይ የኢትዮጵያ መንግስት የህዝብ አገልጋይ ነው ወይ? እውነትስ የኢትዮጵያ መንግስት እንደ መንግስት ህገ መንግስቱን የማያከብር ከሆነ ከህገ መንግስቱ ጋር ያ መንግስት የሚኖረው ግንኙነት ምንድን ነው? ለምሳሌ አሁን ኢትዮጵያ ውስጥ በቅርብ ጊዜ ህዝብ እየገደለ ያለው የመከላከያ ሰራዊቱ እንደሆነ ይነገራል። የመከላከያ ሰራዊቱ ደግሞ ህገ መንግስቱ የሚያስቀምጠው አንቀጽ 87 ላይ ዋናው ስራው የአገር ሉዓላዊነትን ማስከበር ነው። ሌሎች አገር ውስጥ የሚፈጠሩ ብጥብጦች ወይም ደግሞ የህግ የበላይነት አለመከበር ችግሩ እንኳን ቢኖር የመከላከያ ሰራዊት ሊገባ የሚችለው እንደዚህ አይነት ነገር ውስጥ የአስቸኳይ ጊዜ አዋጅ ሲታወጅ ብቻ ነው። አስቸኳይ አዋጅ ባለበት ጊዜ የመከላከያ ሰራዊት ጣልቃ ሊገባ የሚችልበት ምንም ሁኔታ የለም። የመከላከያ ሰራዊት ህገ መንግስቱን መቀበል አለበት፣ ህገ መንግስቱን ማክበር መቻል አለበት። ለማንኛውም የፖለቲካ ድርጅት የፖለቲካ ፓርቲ መድሎ ማሳየት መቻል የለበትም። መርሁ ይሄ ነው። ኢትዮጵያ ውስጥ ግን የምናየው ይሄን አይደለም። ስለዚህ ህገ መንግስቱ በመንግስት የማይከበር ከሆነ መንግስት ተመልሶ ያንኑ ህገ መንግስት ራሱን ለመጠበቅ የሚጠቀምና ኢንቮክ የሚያደርግ ከሆነ አይ ቲንክ እሳቸው ካሉት ከመሰረታዊ የፖፑላር ሶቨሬንቲ አንጻር አካኪ ችግር ያለው ይመስለኛል።
እሺ፣ ዶክተር አወል እናመሰግናለን። መልሼ ወደ ተነሳውበት ጥያቄ ነው እኔ የማመጣችሁ። እንዳነሳችሁት በኢትዮጵያ ህግ እና በአዋጆቹ ግድያን የፈጸመ ሰው የአንድን ሰው የመኖር መብትን የጣሰ ስለሆነ በህግ ይጠየቃል ነው። በኢትዮጵያ ነባራዊ ሁኔታ ደግሞ ይሄን ተጠያቂነት እያየን አይደለም። ምክንያቱም ይሄንን እንዲጠየቁ የሚያደርገው አካል ስራውን እየሰራ አይደለም ነው። አሁን እንደዚህ ካልሆነ ወደፊት የሚጠየቁበት አሰራር ይኖራል ወይ? ካለስ የመረጃ አመዘጋገቡ ወደ ህግ ሲመጣ ምን ይመስላል? እንዴት፣ በምን አይነት መረጃዎች ነው ተጠያቂ ሊሆኑ የሚችሉት? አቶ ቁምላቸው።
ሸምስክናል ሳሌ ከደርግ መንግስት መልቅ በኋላ ተቋቁሞ የነበረው የልዩ አቃቤ ህግ መስሪያ ቤት በደርግ የተፈጸሙ የሰብአዊ መብቶችን ወንጀሎች በነበረው የወንጀለኛ ጣልቃ አከራካሪ ቢሆን ዘር ማጥፋት ወንጀል የሚባለውን ነገር ጭምር ብዙ አመታት ካለፉ በኋላ አጣርቶ ለፍርድ እናቀረበ ላስታውሳለን። ምስክሮች እንዳሉ ሆኖ ማለት ስለዚህ እንዲህ አይነት ወንጀሎች ተፈጸሙ ሲገኝ ጊዜ ካለፈ በኋላም ምርምሮ አጣርቶ ለፍርድ ማቅረብ ይቻላል። ያን በማድረግ ረገድ የሚገጥመው ዋናው ተግዳሮት ምንድን ነው ከተባለ እንግዲህ ድርጊቱ ሲፈጸም እያዩ ምስክሮች ህይወት ላይኖሩ ይችላሉ። እነኛ ምስክሮች ህይወት አለመኖር ብቻ ሳይሆን ቦታ ሊቀይሩ ይችላሉ። በጊዜ የተፈጸመው ነገር ሊያስታውሱ ይችላሉ። ከጊዜ ብዛት ሊዘነጋቸው ይችላል። በዚህ ምክንያት ማስረጃውን በማያሻማ ሁኔታ ሰው ተከሳሹ ድርጊቱ መፈጸሙን ለማረጋገጥ ፈተናዎች ይገጥማሉ። ስለዚህ እንደዚህ የሚሆንበት ጊዜ ምናልባት የወንጀል ድርጊት የፈጸሙትን ግለሰቦች ወይም አካላት ለቤተ ለፍርድ ማቅረብና ተገቢውን ቅጣት እንዲያገኝ ለማድረግ መሰናክል ሊገጥም ይችላል። ምክንያቱም በወንጀለኛ መቅጫ ህግ የሚያስነሳት ህግ በግልጽ አይቀመጥም። በዓለም አቀፍ ደረጃ የሚታወቀው ያለት ማንም ሰው ከምክንያታዊ ጥርጣሬ ውጭ ወንጀል መፈጸሙ ካልተረጋገጠ በስተቀር ጥፋተኛ አይባልም። ስለዚህ ከምክንያታዊ ጥርጣሬ በላይ ለማረጋገጥ ከባድና አስቸጋሪ ሊሆን ይችላል።
እንደ ማስረጃ አያያዙና አመዘጋገቡ ወደፊት ነው። እሱም ችግር ሊገጥመው ይችላል ነው አቶ ቆምላቸው ሀሳቦት? እንደ
በግለሰቦችና መንግስታዊ ባልሆኑ ተቋማት የሚደረግ የማስረጃ አሰባሰብ ወደፊት በሚካሄድ የፍርድ ሂደት ጠቃሚነቱ እንዳለ ሆኖ ግን የራሱ ውስንነቶች አሉት። ቅድም ባልኩት ምክንያት ማለት ነው። ምክንያቱም ቀጥተኛ ማስረጃ ሲሆን ነው ለዳኞችም የሚያመቸው በመስቀለኛ ጥያቄ ሙሉትን ማጠራት የሚቻለው። አስቀድሞ የተሰበሰቡ ማስረጃዎች ፍንጮች ሊሆኑ ይችላሉ፣ ለወደፊት ምርመራ መነሻ ሊሆኑ ይችላሉ። በተወሰነ ደረጃ ማስረጃው ነው ሊቀርቡ ይችላሉ። ግን በማያሻማ ሁኔታ የማረጋገጥ አቅማቸው ይኖራቸዋል ወይ አሁን ባለንም የህግ አሰራር የሚለው ትንሽ የሚያጠይቅ ይመስለኛል።
አቶ ሙልጌታ፣ እንግዲህ እስካሁን በተነሱት ነገሮች ላይ ምናልባት እንደው የታለፈ ሊናገር የሚገባውና የታለፈ ነገር አለ ካሉ እሱን ጨምረው መናገር ይችላሉ። ግን ከአቶ ቁምላቸው ሀሳብ እንደገባኝ በጊዜ ሂደት ማስረጃዎች ሊጠፉ ስለሚችሉ የማስረዳቱን ነገር በጣም ሊጎዳው ይችላል ነው። ያ ደግሞ ተጠያቂነቱንም የማደብዘዝና አደጋው የደረሰባቸው ሰዎች ወይም ህይወታቸው ያጡን ሰዎች ፍትህ የማግኘት መብት ይጻረራል ማለት ነው። እንደዚህ ከሆነ እንዴት ተጠያቂነት ያለባቸውን ሰዎች እንዲጠየቁ ማድረግ የሚቻልበት ሌላ መንገድ አለ ወይ በህግ?
አጥቁምላቸው በጥሩ አርጎ አስቀምጦታል። ከተዛ የወጣ ነገር ያላቀም አሁን እኔ ከዚህ በኋላ እንዴት ነው ወደፊት እየት ያለብን? ሞት እየተለመደ ነው። ለምሳሌ ዛሬ አንድ ሰው ሞተና ነገ ደግሞ ሁለት ሰው ሞት ይባላል። ከነገ ወዲያ 10 ሰው ሞት እና በዚህ እያለ ከቀጠለ እንዴት ነው ይህ ህብረተሰብ እንደ ህብረተሰብ መቅጠል የሚችለው ከሚለው ጥያቄ ጋር መያያዝ ይችል። ምክንያቱም ተጠያቂነት ስላለፈው ብቻ ሳይሆን ስለወደፊት ነው። እኔ በጣም ክንሰን የሚያደርገኝ ከአሁን በኋላ እንዴት ነው መቀጠል የሚችለው? ከአሁን በኋላ ተጠያቂነትን ማሰል የሚችልበት መንገድ አለ ወይ የሚለው ጥያቄ ለመመለስ መሞከር እኔ የለም የምለው። አሁን ባለንበት ምንቀጥል ከሆነ ተጠያቂነት ቀርቶ ህልውናችን ችግር ውስጥ ይወድቃል። ሰው መሆን ያለበት እንግዲህ ይሄ መንግስት መሰልጣን ላይ ያለው ከዚህ መንግስት መጀመር አለብን ብዬ ነው የማስበው። አሁን አገሪቱ ከህግ ጥያቄ አልፋ ወደ ፖለቲካ ቀውስ እየቀደ ይገባል። ህግና ስርዓት አሁን እየተሰበረ ነው። ስለዚህ በኖርማል ጊዜ የምታየው የህግና ስርዓት አይነት አይደለም እያወራን ያለ ነው። ምክንያቱም በየቦታው ሰላማዊ ሰልፎች፣ ረብሻዎች፣ ጥብጦች እና ፖለቲካል ክራይሲስ አለ። የፖለቲካ ቀውስ ስላለ ከዚህ መጀመሪያ ወጥተሽ ነው ለተረጋጋ ህግና ስርዓት ውይይት ውስጥ መግባት የምንችለው። ከዚህ ለመውጣት መንግስት እድሉ አለው፣ ቴዎሬቲካል እድሉ አለው እና መንግስትን ማድረግ ይችላል። ልክ ራሱ አድሚት አድርገዋል፣ ተሳስቻለሁ ብለዋል፣ ተሳተኛ ነው ብለዋል፣ ይቅርታ ጠይቋል። ከዚህ ተነስቶ የኢትዮጵያ ህዝብ ወደፊት የተረጋጋ ህይወት እንዲኖረው ለማድረግ የሚያስችሉ ውስጥ እርምጃዎች መውሰድ መቻል አለበት። ይሄ መውሰድ ካልቻለ ሀገሪቱን ለከፋ ቀውስ ትዳረጋለች። ይገርማል። የተጠያቂነት ነገርም እንደ ቁም ነገር ላይ ይችላል። ምክንያቱም ተጠያቂነት የምናወራው የተረጋጋ ስራች ነው ብቻ። ስለዚህ እኔ የምለው የተጠያቂነት ጥያቄ አሁን አካዳሚክ ወሬ ነው። ዋና ቁም ነገራችን መሆን ያለበት አሁን ከዚህ በኋላ ያ ምን ሰራ ነገር እንዳይከሰት ምን መደረግ አለበት የሚለው ላይ ታተኩር። ይህ መንግስት አዲስ ሌሎች ፓኬጅ ማምጣት አለበት። ህግና ስርዓት የሚሰፍንበት መንገድ ልክ እንደተባለው ዶክተር አወሉን እንዳለው መንግስት ተጠያቂ የሚሆንበት ተጠያቂ።
አቶ ሙሉጌታ ግን ጋር አንድ ጥያቄ አለኝ። እንደው ከመቀጠሎት በፊት ከዚህ በኋላ ነው ይሄኛው የህግ ጉዳይ እንደው ቅንጦት ነው አይነት ሀሳብ ነው ያነሱትና ከዚህ በኋላ ስላለው ነው ሲባል፣ ከዚህ በፊት ግን የሞቱባቸው ሰዎች ቤተሰቦች አሉ። አንዳንድ ቤተሰቦችን ስናነጋግር ከአንድ ቤት አራት ሰው ያጣ ሰው አለ። በዚህ ባለፉት ሁለትና ሁለት አመት ተኩል ውስጥ እንኳን እንደ ወደ ኋላ ሳንሄድ በርካታ ሰዎች ቤተሰቦቻቸውን አጥተዋል። እነሱ ራሳቸው ሌሎች ግጭቶችን፣ ሌሎች ቂሞችን የመቀስቀስ አቅም አላቸውና የነዛ ሰዎች በደል የሚጠየቅበት ስርዓት መኖሩን በህግ አለ ወይ ወይም አሰራር አለ ወይ ብሎ ማንሳት ተገቢ መስለኛልና ለዛ ነው ጥያቄውን ያነሳ ነው። ይሄ ወደፊት የሚለው እንደው መጀመሪያ ላይ በመግቢያዬም ላይ አንስቼዋለሁ። ከዚህ በኋላስ ብዬና ይሄም እንደው ጉዳይ ሆኖ መነሳት የለበትም ወይ?
ዮልስቲዮን እኔም ይያልኩ ነው ኦልሬዲ ዶክተር አወልም ሆነ አቶ ቁምላቸው ከሰርገውታል። እኔ እሱ ላይ እየጨመርኩ ነው። እንደኔ እምነት አሁን እነዚህ ቤተሰቦቻቸው የተጎዱባቸው ሰዎች ጎጆዎችን የሚጠይቅበት በተግባር ማለት ህግ እንዳለ ተነጋግረናል። በተግባር ግን ሰው እየተጠየቀ አይደለም። እየተጠየቀ ያልሆነበት ምክንያት ምንድን ነው? መንግስት በተግባር የሚጠየቅበት መንገድ ስለሌለ መንግስት ይጠየቃል። እየደጋገምን እኮ ነው። ተጠያቂነት ጠፍቷል። ተጠያቂነት የለም ባልችበት ሁኔታ እንዴት ነው ተጠያቂነት ስታወሪ ማለት ነው? አካዳሚክ ስልሽ አይጠቅመም ጥያቄ ወይም ዋጋ ያለውም ለማለት ሳይሆን ተግባራዊ ማድረግ እየቻልን አይደለም። ይኸው መንግስትም ራሱ በአደባባይ እኮ አምነዋል። ህጉን ተግባራዊ እያረኩ አይደለም ማለት እኮ ተጠያቂ መሆን አልቻልኩም እኮ ማለት ተጠያቂ እየሆን አይደለም። ተጠያቂ ቢሆንም እያደረግ ነው አይደለም እኛ። ስለዚህ መንገድ የለም ማለት ነው። እና ተጠያቂነት የሌለበት መንግስት ነው አሁን ስልጣን ላይ ያለው እያለ ነው። ሶ ከጥያቄነት አልባ ህይወት እንዴት መውጣት እንችላለን የሚለው ብናየው እያልኩ ማለት ነው እንጂ የተጎዱት ሰዎች አሁን ፍትህ አያስፈልጋቸውም ማለት ያለ፣ ግን ፍትህ ሊያገኙ የሚችልበት አሰራር የለም። በተግባር ህግ አለ፣ ህጉ ግልጽ ነው። ችግሩ ግን ህጉ ተግባራዊ እየተደረገ አይደለም። ህጉ ተግባራዊ የማድረግ ኃላፊነት የተሰጠው ለመንግስት ነው። መንግስት ደግሞ የችግሩ ምክንያት እንጂ የችግሩ ፍቺ ሲሆን አናየውም። ስለዚህ በዚህ ምክንያት ተጠያቂነት አካዳሚክ ውይይት ነው የሚለውም ለዚህ ነው።
ለወደፊቱ ምን መደረግ ይችላል የሚለውን ለመደምደሚያ እናምጣውና ወደ ዶክተር አወል ሊሄድ እዚህ ላይ የሚጨምሩት ካለ ዶክተር አወል።
እንግዲህ አሁን ያለንበት ሁኔታ እጅግ በጣም አሳሳቢና አገሪቷ ወደፊት እንደ ሀገር መቀጠል ትችላለች አትችልም ወደሚለውም የሚያስኬድ በጣም መሰረታዊ የሆነ ችግር ነው ያለው። ይሄ ማለት ስለ ተጠያቂነት ማውራት የለብንም ማለት አይደለም። ተጠያቂነት ማውራትና እዚህ ላይ በተወሰነ ደረጃ ግልጽ ግንዛቤ መፍጠር እነዚህ ወንጀሎች ወንጀሎች የሚፈጽሙ ሰዎችን በተወሰነ ደረጃ እንዲታቀቡ ሊያደርጋቸው ስለሚችል ማለት ነው። ነገር ግን ትልቁ ትኩረት መሆን ያለበት በምን አይነት መልኩ ነው አቺ ሀገር አሁን ካለችበት ክራይሲስ ወጣ ወደፊት እንደ ሀገር መቀጠል የምትችለው የሚለው ነው። በእኔ አመለካከት እንግዲህ ህገ መንግስቱ መሰረታዊ የሆኑ የሚያበጃቸው ፍሬምወርኮች አሉ። የህግ የበላይነት፣ ሰብአዊ መብቶችን ማክበር፣ ዲሞክራሲ ስርዓቱን ማክበር፣ የዳኝነት ነጻነትን መልሶ ማክበር መቻል፣ የዲሞክራሲ ስርዓቶችን ተቋማቶችን እንዲሰሩ ማስገድ መቻል፣ እነዚህ መንግስት ሊወስዳቸው የሚችላቸው ነገ ተነጉሪያ ማለት የማይጠበቅበት ኢሚዲየትሊ ሊያደርጋቸው የሚችላቸው ነገሮች ናቸው። እነዚህ የምናወራቸው ችግሮች እኮ ዝም ብሎ ከመንግስት ፍቃድና አቅም ውጭ የመጡ አይደሉም። መንግስት ለእነዚህ የፖለቲካ ችግሮች ኃላፊነት እንዳለው አምነዋል። ችግሩም የሱ እንደሆኑ ተቀብለዋል። መንግስት ምን ማድረግ እንዳለበት ያውቃል። ስለሚያውቅም ነው ቅርብ ጊዜ እኮ የዲሞክራሲ ስርዓቱን ማስፋት መቻል አለብን፣ ሀገራዊ መግባባት መፍጠር መቻል አለብን። ይህንን ለማድረግ ደግሞ በፖለቲካ ጉዳይ በተያያዘ የታሰሩ ግለሰቦችን እንፈታለን፣ ማዕከላዊን እንደ እነዚህ በጣም ወሳኝ እርምጃዎች ናቸው። መሄድ ወደምንፈልግበት አቅጣጫ መሄድ እንድንችል ትልቅ እድል ይከፍታሉ። ነገር ግን መንግስት እነዚህን ውሳኔዎች ካሳወቀ በኋላ በተለያየ መልኩ ወደኋላ እየሄደ ያለበት ሁኔታ ነው ያለው። ለብሔራዊ መግባባት ዲሞክራሲ ስርዓቱን ለማስፋት ወሳኝ ሚና ሊጫወቱ ይችላሉ ተብሎ በህዝቡ አካባቢ የሚታመንባቸው ሰዎች እስካሁን እስር ቤት ነው ያሉት። አንዳንዶቹም አቶ በቀለ ገርባ ከፍተኛ የሆነ የጤና ችግር ላይ እያሉ እየተነገረ መንግስት ምንም ያላለበት ሁኔታ ነው ያለው። ስለዚህ ኳሱ አሁንም ያለው በመንግስት ሜዳ ነው። መንግስት ነገሮችን የማስተካከል አንዱ የበላይ አንዱ በታች ነው የሚኖርበት ሁኔታ ጠፍቶ እኩልነት የሚከበርበት ህገ መንግስት በተለያዩ ኃይሎች መካከል ያለውን ሚዛን ሊጠብቅ የሚችልበትን ሁኔታ መፍጠር የሚችል ከሆነ መንግስት የመቻልን ጉዳይ አለን። የሚፈልግ ከሆነ መንግስት እኮ ህገ መንግስቱን አክብሮ ህገ መንግስቱ የሚያስቀምጣቸውን ሊሚቶች ተቀብሎ አደጋ ሲመጣበት ኃይልን ቢጠቀም መገንዘብ ይቻላል። እኔውን ቅድም አቶ ሙልጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ኃይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱን የሚያከብር ከሆነ፣ ራሱ ህገ መንግስቱን ሳያከብር ኃይል ላይ ሲመጣ ብቻ የራሱን ስልጣን ለመጠበቅ ያለ ምንም ገደብ ኃይልን የሚጠቀም ከሆነ አጠቃላይ የፖለቲካ ስርዓቱ በዛ አይነት መልኩ ሊሰራ አይችልም። የተለያዩ ራሱ ስርዓቱ እየወለዳቸው የሚሄዳቸው የተለያዩ ክራይሶች አሉ። አሁን ግን ዶክተር አወል ያለው ከ26 ዓመት በኋላ የመጨረሻው ስቴጅ ላይ የደረሰ ይመስለኛል እና መንግስት ነገሮችን ማሻሻል የሚፈልግ ከሆነ እድሉ አሁንም አለ ለማለት ነው።
አቶ ቁምላቸው በአጭሩ ለማስቀረት እንዴት ነው መከላከያ መቆጣጠር ያለበት እንደዚህ አይነት ተቃውሞዎች በሚነሱበት ጊዜ የሰው ህይወት እንዳይጠፋ የአንድም ሰው ህይወት እንዳይጠፋ መቆጣጠር ያለበት?
እንግዲህ ተጠያቂነት አለመኖር ሀገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው። በኦሮሚያ ክልል ውስጥ በነበረው እዛ የተቃውሞ ጊዜ አይተነዋል። ተቃውሞቹም ብዙ ከነበሩት ከሚያንገበገቡት ሾዎች ባልተናነሰ መልኩ እንዲቀጥሉ አስተዋጽኦ ሲያደርግ የነበረው የጸጥታ ኃይሎች ከመጠን ያለፈ ጭካኔ፣ ከመጠን ያለፈ የኃይል እርምጃ ነበር። አሁንም በቅርቡ ለምሳሌ በወልዲያ ላይ የተከናወነው ነገር ማየት ይቻላል። ያንን ጉዳይ ሰበብ እያጠራ በቅርብ ጊዜ የመረመረ ሪፖርት የምናጠብቀናል። ግን ቆቦ እና መርሳ አካባቢ የነበሩት ተቃውሞች አንደኛው ቅርብ መነሻ መግፊያ ምክንያት የሆነው ነገር የመከላከያና የጸጥታ ኃይሎች ወልዲያ ላይ የወሰዱት ከመጠን ያለፈ እርምጃ ጫናዝና ጭምር ለፈጸመው ግድያና ያ ደግሞ በወቅቱ ተመርምሮ እነኛ ሰዎች ለፍርድ አለመቅረባቸው በምርመራ እንኳ እየተደረገ እንደሆነ ጉዳዩ እንኳ እየተጣራ እንደሆነ መንግስት በግልጽ እንኳ ለህዝብ ይፋ አለማድረጉ ነው። ተጠያቂነት የህግ የበላይነት የማስከበር ነገር ብቻ አይደለም። የሀገርን መረጋጋት የሀገርን ስታቢሊቲ በጣም በከፍተኛ ደረጃ እየጎዳ እያናጋለ ነገር ነው ለማለት ነው። ይህን ካልኩ በኋላ ግን ከንቱራ ጥያቄ ስመጣ ሁለት ነገር ነው። አንደኛ ነገር መሆን ያለበት እንዲህ አይነት ህዝባዊ እንቅስቃሴዎች በሚኖሩበት ጊዜ እንቅስቃሴዎቹ ህገ መንግስቱ በፈቀደው ገደብ ውስጥ እንዲከናወኑ መደበኛ ጸጥታን የማስከበር ስራ ለክልሉ የፖሊስ ኃይል እንዲተው ማድረግ ነው አንደኛው ነገር። ሁለተኛው ነገር የክልሉ የፖሊስ ኃይልም ቢሆን እንዴት አድርጎ እንዲህ አይነት ጥቃቶችን መቆጣጠር እንዳለበት ማለት ዜጎች በሰላማዊ መንገድ ሀሳባቸው እንዲገልጹ፣ ተቃውሟቸው እንዲያሰሙ፣ ነገር ግን ወደ ወንጀል ተግባርም እንዳይገቡ ጭምር እነሱንም ከሌላ ጥቃት የመጠበቅ ስራው እንዲፈተነው እንዳለበት የሚገልጽ ዝርዝር የኃይል አጠቃቀም መመሪያ አዘጋጅቶ ስራ ላይ መዋል ነው። መመሪያውን ማዘጋጀት መስራ ላይ መዋል ብቻ ሳይሆን መመሪያውንም ይፋ አድርጎ መጀመሪያ ህዝቡ ውይይት እንዲያደርግበት እንዲያውቀው ዜጋውም ጭምር መብቱንም ግዴታውንም እንዲያውቅ የማስለቅ ስራ ነው። ይህን ደግሞ ስራ ላይ መዋል የሚባልበት ጊዜ ከሱ ህይወት ካለፈ በኋላ ከሱ ከመቅጣት በመለስ በተለያዩ የዲሲፕሊን ወክሮች መጠነኛ እንኳ መተላለፍ መመሪያውን የሚተላለፉ የጸጥታ አካላትን ተጠያቂ ማድረግ ምስል ማስተማርና ወደ መስመር ማስገባት ነው። ይሄ በባህል ደረጃ መምጣት ያለበት ጉዳይ ነው። ይሄ ከተባለ በኋላ መከላከያና ፌዴራል ፖሊስ ሲጀመር አሁንም ባለሁት እንኳ መከላከያና ፌዴራል ፖሊስ የሚገቡት ፌዴራል ኢንተርቬንሽን ፕሮክላሜሽን ይባላል። የፌዴራል መንግስት በክልል ጉዳዮች ጣልቃ የሚገባበት አዋጅ አለ። የክልሉ መንግስት የወጣ በደፍረት ከአቅሙ በላይ ሆኖ ጥሪ ሲያደርግ ነው ለፌዴራል ጉዳዮች ሚኒስቴር እና በዛ መሰረት ፓርላማ ወይም አስፈጻሚ አካል እንዲወሰን የሚያደርግበት ጊዜ ይቻል። አሁን ይህን ስርዓት እየተከተለ አይደለም ሁኔታው እየተፈጠረ አለ። አሁን ማን እንደጠራቸው የማይታወቅም። አስታውሳለች ሰለንኮ ላይ የኦሮሚያ ክልል ፕሬዚደንት እኛ ጠራናቸውም እኮ ከተማችን ባይለው አያልንም እያሉ ነው ተቃሚስ ገብተው እንደዚያ ተስተፋት ሰጥተዋል። ወልዲያ ላይ በተመሳሳይ መንገድ በግልጽ ይፋ ያደረጉትም በተደረገ ህዝባዊ ስብሰባ ላይ በተመሳሳይ የአማራ ክልል ፕሬዚደንት እንዳይነጥራ ለማድረጋቸውን መግለጻቸውን ሰምተናል። እንግዲህ በሚዲያም ቢሆን እና እንደኛ አሁን ያለውን መገረሱ አቶ የመስራት ጉዳይ ነው። በመጨረሻ ግን ለአጠቃላይ የምንፈልገው ነገር ምንድነው? ይሄ ነገር ከምንም በላይ ተደራጋሚ እንደተገለጸ የፖለቲካ ቁርጠኝነት የሚጠይቅ ነገር ነው። ይሄ የፖለቲካ ቁርጠኝነት አለመታየቱ ከጊዜ ወደ ጊዜ ህዝብ በመንግስት ላይም ህዝብ በህግ ላይም ያለውን እምነት እየሸረሸረ ነው። አሁን ግማሹ ወንጀል ፊት ተጽሞ ተጠያቂ የማይሆንበት፣ ግማሹ የሚጠየቅበት፣ ግማሹ ደግሞ እንደዚሁ በተለያየ አይነት ጥቃት የሚጋለጥበት አይነት ሁኔታ ሲመጣ ወደ ሰልፍ ጀስቲስ ህዝቡ ፍትህን በራሱ ወደ መፈለግ እየሄደ ነው። ይሄ በጣም አደገኛ ነገር ነው። መንግስት አሁንም ጊዜው እየረፈደ መሆኑን ተገንዝቦ በዚህ መንገድ የህግ የበላይነትን የሚያስፈን የዜጎችን መሰረተ ልማት ለማስከበር ተጨባጭ የሆነ እርምጃ መውሰድ አለበት ለማለት ነው። አመሰግናለሁ።
አቶ ሙልጌታ ቀደው ያው መደምደሚያ ብዬ ስላልኩ ነው ከዚህ በኋላ የሚለውን ሀሳብ ያቋረጥኩትና እስቲ እሱን ያጠቃሉት።
ከዚህ በኋላ መንግስት ማድረግ ያለበት ብዬም እንግዲህ ተወደደን ተጠላም ወደድን ተጠላንም እዚህ ሀገር መንግስት አለ። ያ መንግስት ደግሞ ኢህአዴግ መንግስት ነው። ያ መንግስት አሁንም ልክ ዶክተር አዋል እንዳለው ስራ መስራት ይችላል። ከፈለገ ይህን ክራይሲስ ማስፋም ይችላል። ይሄ እንዳለ ሆኖ አልቆምላቸው ያለውም እንዳለ ሆኖ ላለመስገን ማለት ነው። አንድ ነገር መጨመር ፈልጋለሁ። እስካሁን በመንግስት ላይ ያወራ ነው ስለ መንግስት ነው ያወራ ነው የመንግስት ኃላፊነት እና የመንግስት ጥፋት። በሌላ በኩል ደግሞ እንደ ዜጋም ኃላፊነት አለን። ይህ መሬት ውስጥ የሚኖር ማንኛውም ኢትዮጵያ ውስጥ ያለ ሰላምና ስርአት እንዲጠበቅ ካልፈለገ ሰላምና ስርአት አየ መንግስት ህግና ስርአትን ማስጠበቅ የሚችለው ዜጋው እስከ ተቀበለውና እስካገዘ ድረስ ይችላል። አሁን እየታየ ያለ አዝማሚያ አደገኛ ይመስለኛል። ከመንግስት ቁጥጥር ውጭ ሊሆን ይችላል። ስለዚህ እኔ ለህዝቡ ኃላፊነት ያለ መሆኑ ማስታወስ ይፈልጋሉ። ምን ማለት ነው? አንድ ሰው ከጎረቤት ጋር ያለ ግንኙነት፣ አንድ ሰው ከሌላው ዜጋ ጋር ያለ ግንኙነት በተቻለ መጠን ሰብአዊ የሆነ ግንኙነት ቢሆን ጥሩ ነው። መንግስት ሲቃወም ህዝቡ ተቃውሞ በተገቢ መንገድ ማድረግ ተቃውሞ ንብረትን ማቃጠል ወይም ሌላውን ዜጋ መጉዳት ሳይሆን በሰላማዊ መንገድ መንግስትን ኢፌክቲቭሊ መቃወም ይቻላል እና ዜጎቹንም ማስታወስ የሚፈልገው እኔ ዜጋው ራሱ ሌላውን ዜጋ መብት በማይጎዳ መልክ መሆን አለበት። ያ ተቃውሞ መግለጽ አለበት እና ህዝቡ ኃላፊነት አለበት።
እንደው ዶክተር አወል ወደ አንተ ከመምጣቴ በፊት ምናልባት አቶ ቁምላቸው አቶ ሙልጌታ ሀሳብ ላይ የጨምሩት ነገር ካለ ህዝቡም እንደ ዜጋ ማድረግ ያለበት ኃላፊነት ምንድን ነው የሚለው ላይ
እውነት ነው። እኔም በትክክል እስማማለሁ። ምክንያቱም እንደ ዜጎችን መብታቸው እንዲከበር ስንፈልግ ስንጠይቅ የሌሎችን መብት እያከበር ነው የምንወስደው እርምጃ የሚያስከትለውን ውጤት እያመዛዘንም ጭምር መሆን አለበት። የምንወስደው እርምጃ ለምንጠይቀው ጥያቄ መፍትሄ ይሆናል ወይ ውጤት ያመጣልናል የሚለን ማየት ያስፈልጋል ባሉ ቀን። ስለዚህ ለምሳሌ ምሬት መግለጫ ቢሆንም የህዝብ ተቋማትን ማቃጠል፣ የንግድ ተቋማትን ማቃጠል ወዘተ እነዚህ ነገሮች ዞሮ ዞሮ የሚጎዱት ህዝቡ ነው። የወገሩ የሚጎዱት ዜጋውን ነው ተገጥቷል። እና ይህን ማመዛዘን ያስፈልጋል። ምንድን ነው ያን በማድረጋችን ምክንያት የጨመርነው ነገር የሚያስገኝልን ጥቅም የሚለውን ባለ ወገን ማየት ያስፈልጋል። ሁለተኛ ወገን ደግሞ የሌላውንም ዜጋ መብት መጠበቅ ያስፈልጋል። የእኛ መብት እንድንቃስብር እንደማንፈልግ ሁሉ ስለዚህ አሁን የምናየው በተለይ በቅርብ ጊዜ እያየን ያለነው ነገር ወደ የዘር ጥላቻ የሚመስል ነገር ዘር ለይቶ ማጥቃትም የሚመስሉ አደገኛ ዘኞች መቆም ያለባቸው ነገሮች ናቸው። ምክንያቱም ከማንም አንደኛ ነገር በመርህ ደረጃ ዜጎች ለራሳቸው መብት እንደሚቆረቆሩት ሌሎችን መብቶች ማማክፈል አለባቸው። ሁለተኛ ነገር ማንም ተጠቃሚ አሁንም ሀገሪቷን ወደ ምራር አስፈላጊ እልቂት አዙሪት የሚያስገባት ስለሆነ፣ ሁለተኛ ነገር ይህን ለማድረግ ረገድ ደግሞ ለዘመናት የኖረው የመከባበርና የመደጋገፍ ባህላችንን ጭምር ለማጠንከር የሀገር ሽማግሌዎችም የሃይማኖት መሪዎችም ኃላፊነት የሚሰማቸው ዜጎች በሙሉም ይህን ነገር ለማስቆም በተቻለ መጠን በሰለጠነ መንገድ ተቃውሞ የሚገለጽበትን መንገድ እንዲኖር ለማድረግ ጥረት ማድረግ አለባቸው። ይህን ስንል ግን ቅድም እንዳለ ይህን ባንድ ወገን ለማድረግ የሚሞከርበታል። በሌላ ግን የጸጥታ ኃይሎች የተለመረውን ጭካኔና ከመጠናለፈ የኃይል እርምጃ መውሰድ የሚቀጥም ከሆነ ህዝቡን መቆጣጠር አስቸጋሪ ነው። የተቆጣነ ህዝብ መቆጣጠር ማሳመንም ከባድ ያደርገዋል፣ ስሜታዊነት ውስጥ ስለሚያስገባ ማለት ነው።
አመሰግናለሁ ዶክተር አወል። ማጠቃለያ ነው፣ ሁለት ማጠቃለያ ነው እንግዲህ የሚኖረው ማለት ነው፣ ሁለት እድል ስለሰጠው ለነሱ።
እኔም ህዝቡም እንደ ህዝብ በተወሰነ ደረጃ ህዝቡም የወሰዳቸው እርምጃዎች ላይ በተወሰነ ደረጃ እነዚህ እርምጃዎች እንድምታቸው ምንድን ነው የሚለውን ነገር ማየት ሁልጊዜም ወሳኝ ነው። አሁን ባለንበት ነባራዊ ሁኔታ ብቻ ሳይሆን በማንኛውም ሁኔታ ህዝብ የሚያደርጋቸው እርምጃዎች አንደኛ መንግስት ላይ ማሳደር ከሚፈልገው ጫና አንጻር ምን ያህል ጫና ማሳደር ይችላል የሚለውን ነገር ማየት በጣም ወሳኝ ነው። እንደዚሁም ደግሞ ያንን ትግል ራሱ በሌላ አይነት መልኩ ሊጎዳ የሚችል ሊያኮላሽ የሚችል እርምጃዎች ከመውሰድ መጠንቀቅ ያስፈልጋል። ምንም ጥያቄ የለውም። በተለይም በህዝቦች መካከል አምባገነን ስርዓትን ስትጋፈጪ ሶሊዳሪቲ መኖር መቻል አለበት፣ አጋርነት መኖር መቻል አለበት፣ መተባበር መቻል አለበት። ስለዚህ እነዚህ በህዝብ በኩል ሊኖሩ የሚገቡ ኃላፊነቶች ጋር በተያያዘ የሚነሳው ነገር እኔ እስማማለሁ ሙሉ በሙሉ። ነገር ግን ኢትዮጵያ ጋር በተያያዘ አንድ ማስመር የሚገባን ነገር እነዚህ የምናያቸው ችግሮች ሁሉ የስርዓቱ ነጸብራቆች ናቸው። ስርዓቱ ላለፉት 25-26 ዓመታት ሲጠቀማቸው የነበሩት ሴራዎች አንዱ ማህበረሰብ የበላይ አንዱ የበታች እንዲሆን፣ በተለይም እንደው በህዝብ ደረጃ አንዱ ህዝብ የበላይ ነው የሚለውን ትንተና አልቀበልም፣ ግን አንድ ብሔር የሚመጣ ኤሊት የበላይ የሆነበትና የራሱን ስልጣን የራሱን ጥቅም ለማስከበር ብዙ ነገሮችን ያደረገበት ሁኔታ ነው ያለው። እነዛ የአስራች የወሰዳቸው እርምጃዎች በተለያዩ ሰዎች በተለያየ አይነት መልኩ ይተረጎማሉ። አሁን እነዚህ የምናያቸው የህዝብ ቁጣዎች ራሳቸውን በተለያየ አይነት መልኩ የሚገልጹት ግሪቨንስ የእነዚህ ነገሮች ነጸብራቅ ናቸው። እነዚህ ነገሮች እንዳይባባሱ የምንፈልግ ከሆነ የመጀመሪያውን እርምጃ መውሰድ ያለበት ትልቁ ድርሻ የመንግስት ድርሻ። መንግስት ተከፋፍሎ መግዛትን ማቆም መቻል አለበት። መንግስት ህገ መንግስቱን ማክበር መቻል አለበት። መንግስት ይህንን ሁሉ አቅም ይህንን ሁሉ ገንዘብ ወታደር ፖሊስ ይዞ አሁን የሚያደርገውን የማሸበር አይነት ስራ የሚሰራ ከሆነ ህዝቡን እንደዚህ አታድርግ እንደዛ አድርግ የምንል ከሆነ ምናልባት ፖይንቱን ሚስ ያደረግን ነው። ስለዚህ ህዝቡ አጋርነትን ህዝብ እንደ ህዝብ የሚገዛ እንጂ የመግዛት ስልጣን የሌለውና ደረሰብን ለምንለው ችግር ህዝብን ተጠያቂ ማድረግ ሳይሆን መንግስት ተጠያቂ መሆን እንዳለበት አውቀን ለሌላው ህዝብ አጋርነት መግለጽ ይኖርብናል። መንግስት ላይ ግን ጫና ማድረግ ይኖርብናል። እነዚህ የምናደርጋቸው ጫናዎች አንዳንዶቹ ውጤታማ ላይሆኑ ይችላሉ። እዛ ላይ ሁልጊዜ መጠንቀቅ ያስፈልጋል። ትልቁ ድርሻ መሆን ያለበት ግን የመንግስት ነው። ሁሉም ቁልፉ ለሁሉም ነገር ያለው መንግስት እጅ ነው በአብዛኛው። ምክንያቱም ለዚህ ችግር መሰረታዊ መንስኤው መንግስት ስለሆነ ነው። ይሄ የሚደረግበት ዋናው ምክንያት ደግሞ የአንድን ግሩፕ የበላይነት ለመጠበቅ ሲባል ነው። ያ ፍላጎት ባይኖር ነው እነዚህ ነገሮች በቀላሉ ሊፈቱ ይችላሉ ባልል እንኳን ነገር ግን አሁን የደረሱበት ቦታ ሊደርሱ የሚችሉበት ሁኔታ አይታይም።
አቶ ቁምላቸው ዳኜ፣ አቶ ሙልጌታ አረጋዊና ዶክተር አወል አሎ ሶስታችሁም ለሰጣችሁን ማብራሪያ በጣም አመሰግናለሁ። ለሰዓታችሁ
ዶክተር አወል አመሰግናለሁ፣ ቁምላቸውም ይርስልኝ። እሺ ቴንኪው።